aadaatti qophii afaan oromootiin dabarsu asirratti raawwata. Qophii boriit.
ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ታህሳስ 5 2014 ዓመተ ምህረት ዝግጅታችን ጀመረ። ተቆጣጥሯቸው ከነበሩት ከተማዎች አንዷ በሆነችው ደሴ ከተማ የህክምና ተቋማት መውደማቸውን የሆስፒታሉ አስተዳዳሪ ገለጹ። በዘጋቢያችን ከስፍራው የተጠናቀረ ዘገባ ይኖረናል። በኢትዮጵያ እየተተከበረ ያለውን ያስቸኳይ ጊዜ አዋጅ ሽፋን በማድረግ ህገወጥ ድርጊት በሚፈጽሙ የጸጥታ ኃይል አባላትና ሌሎች አካላት ላይ እርምጃ መውሰድ መጀመሩን የፍትህ ሚኒስቴር አስታወቀ።
አካሪግ የተጠናቀቀ መዝገብ ቀርቦለት ክስ መስጠቱ ጉዳዩን ወደ ፍርድ ቤት ለመጀመሪያ ጊዜ ወሰደ። በተመሳሳይ ወንጀል ማለት ነው። ይሄ መጀመሪያው ነው። ነገር ግን በምርመራ ላይ ያሉ ወንጀል መዝገቦች የሉ ማለት አይደለም። ምርመራ እያከናወንባቸው ያሉ መዛግብቶች አሉ። ማህበረሰቡም ጥቆማ እያቀረበ ነው። ወንጀል ምርመራዎች እየተደረጉ ነው ያሉት
የሚኒስቴሩ ቃል አቀባይ አቶ አወል ሱልጣን ናቸው። እነዚህንና ሌሎች በርከት ያሉ ዝግጅቶችን በምሽቱ ታዳምጣላችሁ። ዝግጅቶቻችንን በዌብሳይታችን amharic.voanews.com በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። ጤና ይስጥልኝ እንደምናመሻችሁ የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። እስከ ምሽቱ 4 ሰዓት አብራችሁን ቆዩ። በነገራችን ላይ አድማጮች፣ የኮሮና ቫይረስ ስርጭትን ለመከላከልና ኮቪድ-19ን ለመቆጣጠር በሚደረግ ጥንቃቄ ምክንያት ለተወሰኑ ቀናት ስቱዲዮ ውስጥ በአካል የማንገኝ በመሆኑ ለቴሌቪዥንና ለራዲዮ በቴሌቪዥን ተመልካቾቻችን ምስልን አካተን በአካል ማቅረብ ባለመቻላችን ይቅርታ እየጠየቅን ሙሉ ስርጭቶቻችንን ግን በየዕለቱ በሰዓታቸው በተለመዱት የአጭር ሞገድና የሳተላይት አድራሻዎቻችን መከታተል የምትችሉ መሆኑን ከአክብሮት ጋር እናሳውቃለን። የአፍሪካ ቀንድ አገልግሎት። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልን አድማጮች፣ የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የተባበሩት መንግስታት የሰብአዊ መብቶች ምክር ቤት በኢትዮጵያ ያለውን አሳሳቢ የሰብአዊ መብት ሁኔታ ለመፍታት አርብ ታህሳስ 8 ልዩ ስብሰባ የሚያካሂድ መሆኑን ገለጸ። ኢትዮጵያ ተቃውማለች። መንግስታቱ የሰብአዊ መብቶች ምክር ቤት ልዩ ስብሰባው የተጠራው ታህሳስ 4 የአውሮፓ ህብረት በይፋ ያቀረበውን ጥያቄ መሰረት አድርጎ መሆኑን ተመልክቷል። የኢትዮጵያ የውጭ ጉዳይ ሚኒስቴር የስብሰባውን መጠራት አስመልክቶ ታህሳስ 4 ባወጣው መግለጫ የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት በኢትዮጵያ ጉዳይ የጠራው ስብሰባ ድርጅቱና የኢትዮጵያ ሰብአዊ መብቶች ኮሚሽን ያደረጉት የጣምራ ምርመራን መንግስት የሰብአዊ መብቶች እንዲከበሩ እያደረገ ያለውን ጥረት የገፋ መሆኑን አስታውቋል። መንግስት በመግለጫው በጥምር ሪፖርቱ የቀረቡ ምክረ ሐሳቦችን ተቀብሎ የተለያዩ ስራዎችን እያከናወነ መሆኑን ገልጾ አሸባሪው ህወሓት በአማራና አፋር ክልሎች የፈጸማቸውን አስከፊ የሰብአዊ መብት ጥሰቶች ላይ ምርመራ ማድረግ ሲጠበቅበት በተወሰኑ አገራት የፖለቲካ ፍላጎት ምክንያት ያን አለማድረጉን አስታውቋል። በሰሜን ኢትዮጵያ ለምግብ ተረጂዎች ተቀምጦ የነበረውን የእርዳታ እህል ለሁለተኛ ጊዜ ከዓለም ምግብ ፕሮግራም መዘረፉን የተባበሩት መንግስታት ድርጅት ትናንት ሰኞ ባወጣው መግለጫ አስታወቀ። የማርጋሪት በሽርን ዘገባ ኤደን ገረመው እንደሚከተለው ታቀርበዋለች።
የመንግስታቱ ድርጅት ቃል አቀባይ ፈርሃን ሀቅ ከአራት ቀናት በፊት ታህሳስ 2 ቀን 2014 ዓ.ም ማምሻውን የኢትዮጵያ መከላከያ ሰራዊት አለም የመንግስት ደጋፊ የሆኑ የታጠቁ ወታደራዊ ኃይሎች በኮምቦልቻ በሚገኘው የድርጅቱ የአደጋ መከላከያና አመራር ኮሚቴ ግቢ ውስጥ በመግባት 18 የዓለም የምግብ ፕሮግራም ከባድ መኪኖችን በኃይል ወስደዋል ሲሉ ለጋዜጠኞች ተናግረዋል። ቃል አቀባዩ አክለውም የታጠቁ ግለሰቦች መኪኖቹን በተለያዩ ቦታዎች ለራሳቸው ጉዳይ ሲገለ ገሩባቸው ነበር ብለዋል። ከተወሰዱት ከባድ መኪኖች ውስጥ 15ቱ መመለሳቸውን ገልጸው 3 እንደሚቀሩም ተናግረዋል። ሀቅ እንደተናገሩት ከሆነ የተባበሩት መንግስታት ድርጅትና የአጋር ተቋሞች ሰራተኞች ደህንነት ቅድሚያ የምንሰጠው ነገር በመሆኑ የተያዙ ሰራተኞች፣ የስራ ባልደረቦችና መኪኖች በአስቸኳይ እንዲለቀቁ ጥሪ እናደርጋለን ብለዋል። የዓለም የምግብ ፕሮግራም ይህንን ጉዳይ ለፌዴራል መንግስትና ለደሴ አካባቢ ባለስልጣናት ማስተዋወቁንና የቀሩትን 3 ከባድ መኪኖችን በመመለስ ዙሪያ ባለ ባለስልጣናቱ እያገዟቸው መሆኑንም ገልጸዋል። እነዚህ ከባድ መኪኖች እርዳታ በእጅጉ በሚያሻው በአማራ ክልል ውስጥ የጠፉ ሲሆን የመንግስታቱ ድርጅት በፌደራል መንግስቱና በህወሓት መካከል በተፈጠረው ግጭት የተነሳ 3.7 ሚሊዮን የሚሆኑ ሰዎች በአማራ ክልል የሰብአዊ ድጋፍ እንደሚያሻቸው አስታውቋል። ህዳር 28 እና 29 ለት የዓለም የምግብ ፕሮግራም 3 ከባድ መኪኖቹ በወታደራዊ ኃይሎች ትዕዛዝ ለግል ጥቅም መዋላቸውንም ገልጿል። በደሴና በኮምቦልቻ በሚገኘው የዓለም የምግብ ፕሮግራም መጋዘን ውስጥ ተቀምጠው የነበሩ በምግብ እጥረት ለተጎዱ ህጻናት የሚውሉ የተመጣጠኑ አልሚ ምግቦች መዘረፋቸውንም ተቋሙ ጨምሮ አስታውቋል። የመንግስታቱ ድርጅት አንዳንድ ሰራተኞቹም መሳሪያ ተደግኖባቸው እንደነበረ በመግለጽ ያንን ተከትሎ የምግብ እደላ መታገዱን ገልጿል። የተባበሩት መንግስታት ድርጅት ቃል አቀባይ በቅርቡ በኮምቦልቻ የተካሄደው የጅምላ ዘርፊያም በትግራይ ኃይሎችና በአንዳንድ የአካባቢ ነዋሪዎች የተፈጸመ ነው ብሏል። ይህ በእንዲህ እንዳለ የመንግስታቱ ድርጅት ቃል አቀባይ የሰጡትን መግለጫ ተከትሎ አምባሳደር ታዬ አጽቀ ሥላሴ በትዊተር ገጻቸው ላይ ባስተላለፉት መልእክት በኮምቦልቻ የሚገኙት የእርዳታ እህል መጋዘኖች በህወሓት ታጣቂዎች ሆነ ተብለው መዘረፋቸው ትክክል ሆኖ ሳለ የአካባቢውን ማህበረሰብ መወንጀል ግን ጥፋተኝነቱን የጥቃት ሰለባዎች ላይ ማላከክ ነው ሲሉ ተቃውሟል። አምባሳደር ታዬ በዚሁ የትዊተር መልእክታቸው ላይ የእርዳታ እህል የጫኑ 1010 መኪኖች በህወሓት ጥቃት ደርሶባቸውና ለውጊያ ተጠቅመውባቸው ሳለ የመንግስታቱ ቃል አቀባይ ዛሬም በሚያስገርም ሁኔታ 3 የመንግስታቱ መኪኖች የኢትዮጵያ ወታደሮች መጠቀሚያ ሆኑ ሲሉ ሲከሱ ምን ማለት ይቻላል ሲሉም አስፍረዋል።
በሱዳን በ10,000 የሚቆጠሩ ሰዎች ባለፈው ጥቅምት መፈንቅለ መንግስት ባካሄዱት ወታደራዊ መንግስት አመራሮች ላይ የሚያሳድሩትን ጫና በመቀጠል በተለያዩ የአገሪቱ ከተሞች የተቃውሞ ሰልፍ አካሂደዋል። ከግልበጣው በኋላ በተነሳው ህዝባዊ ተቃውሞ ወታደራዊ መሪዎቹ የቀድሞ ጠቅላይ ሚኒስትር አብደላ ሐምዶክን ወደ ስልጣናቸው የመለሱ መሆኑን ቢገልጹም ሱዳናውያን ግን አሁንም በተቃውሟቸው የገፉበት መሆኑን የሮይተርስ ዘገባ አመልክቷል። የፈረንሳይ ወታደሮች በአፍሪካ ከማሊ ቲምቡክቱ ከተማ ዛሬ ማክሰኞ ለቀው ለመውጣት እየተዘጋጁ መሆኑ ተነገረ። ውሳኔው ፈረንሳይ በግጭት ወደ ታመሰው የሳህል አካባቢ ሽብርተኝነትን ለመዋጋት በሚል እስከ 5,000 የሚደርስ ጦሯን በመላክ ጣልቃ የገባችው ከዛሬ 8 ዓመት በፊት ነበር። የዛሬው ውሳኔዋ አካባቢውን ለቃ ለመውጣቷ ምልክት መሆኑ ተመልክቷል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። ፕሬዚደንት ጆ ባይደን ባለፈው አርብ በተከሰተው ከባድ የአውሎ ነፋስና ዝናብ ከተጠቁ አካባቢዎች ከፍተኛ ጉዳት የደረሰባት 64 ሰዎች የሞቱባትና በብዙ ሺዎች የተፈናቀሉባትን ኬንታኪን ለመጎብኘት ወደዚያው እንደሚያመሩ ተገለጸ። ለኬንታኪ አስቸኳይ ጊዜ እርዳታ ያወጁ መሆኑን የገለጹት ባይደን ጉዳት ለደረሰባት የኢሊኖይ ክፍለ ግዛት ተመሳሳዩን እንደሚያደርጉ ተናግረዋል። ለኬንታኪም ሆነ ሌሎችም ክፍለ ግዛቶች ለመታደግ ያስተዳደራቸው ሰዎች የሚያስፈልገውን ሁሉ እንዲያደርጉ ማዘዛቸውንም ባይደን ገልጸዋል። የፌዴራል አስቸኳይ ጊዜ አስተዳደር ተቋም ፌማ በኬንታኪ አውሎ ነፋስ ከፍተኛ ጉዳት የደረሰባቸውን ቤቶች ለመጠገን በእያንዳንዱ ቤት እስከ $35,000 ወጪ የሚያደርግ መሆኑን አስታውቋል። ኔቶ ወደ ምስራቅ የሚያደርገውን መስፋፋት የሚያቆም መሆኑን ዋስትና የማይሰጠን ከሆነ ሩሲያ ታክቲካል የኒውክሌር ጦር መሳሪያዎችን ጨምሮ ወታደሮቿን የምታሰማራ መሆኑን አንድ የሩሲያ ከፍተኛ ባለስልጣን አስጠነቀቁ። የሩሲያ ምክትል ውጭ ጉዳይ ሚኒስትሩ ሰርጌ ራብኮቭ ማስጠንቀቂያ በምዕራብ ሀያላን አገሮችና በሩሲያ መካከል ያለውን ፍጥጫ ከፍ ያደረገው መሆኑ ተመልክቷል። ሩሲያ ወደ 100,000 የሚጠጉ ወታደሮቿን ወደ ዩክሬን ድንበር ማስጠጋቷን አስመልክቶ በቅርቡ የዩናይትድ ስቴትስ ፕሬዚደንት ጆ ባይደን እና የሩሲያው ፕሬዚደንት ቭላዲሚር ፑቲን በቪዲዮ ተገናኝተው መወያየታቸው ይታወሳል። ከሩሲያው ማስጠንቀቂያ በፊት ከሩሲያ መሪ ፑቲን ጋር በስልክ የተገናኙት የእንግሊዙ ጠቅላይ ሚኒስትር የሩሲያ ባለስልጣናት እንደ አውሮፓ አቆጣጠር በ2014 ዩክሬንን በመውረር የፈጸሙትን ድርጊት ቢደግሙ የምዕራቡን አገራት የተባበረ ምላሽ ይጠብቃቸዋል ብለዋል። የሩሲያው ዲፕሎማት መግለጫውን የሰጡት ከሁለቱ አገር መሪዎች ንግግር በኋላ መሆኑም ተመልክቷል። ዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዴሞክራሲን ለመከላከልና ለማስፋፋት ነጻና ክፍት የሆነ የፓሲፊክ ቀጠናም እንዲፈጠር ከአጋሮቻቸው ጋር የሚሰሩ መሆኑን ተናገሩ። ብሊንከን ይህን የተናገሩት በደቡብ ምስራቅ እስያ የሚያደርጉትን ጉብኝት ቀጥለው ኢንዶኔዥያ በገቡበት ወቅት ነው። ከ3 ትሪሊዮን በላይ ሸቀጦች ይተላለፉበታል የተባለው የደቡብ ቻይና ባህር ያለምንም ውጥረት ነጻ እንቅስቃሴ የሚካሄድበት እንዲሆን ለማድረግ ዩናይትድ ስቴትስ የምታደርገውን ጥረት ትቀጥላለች ሲሉም ከዚህ በፊት የተገባውን ቃል ማደሳቸው ተዘግቧል። በአካባቢው ቻይና እንደ ቡርኒ፣ ማሌዥያ፣ ፊሊፒንና ታይዋን ጋር ብርቱ የንግድ ፉክክር የምታደርግ መሆኑን ተመልክተዋል። ብሊንከን በአካባቢውና በኢንዶ ፓሲፊክ ነጻና ፍትሃዊ ግብይት እንዲኖር የዩናይትድ ስቴትስ የሚፈልገውን ሁሉ ታደርጋለች፣ የመሰረተ ልማቶችን በመደገፍና የኮቪድ-19 ወረርሽኝን እንዲሁም የአየር ንብረት ለውጥን ለመቋቋም የሚያስችል አስፈላጊውን ድጋፍ ትሰጣለች ብለዋል። የዩናይትድ ስቴትስ አየር ኃይል የኮቪድ-19 ክትባትን አንወስድም ያሉ 27 ሰዎችን ከሰራዊቱ ማባረሩን አስታወቀ። አሶሺየትድ ፕሬስ እንደዘገበው የአየር ኃይሉ የክፍሉ ባልደረቦች እንደ አውሮፓ አቆጣጠር እስከ ዳር 2 ድረስ የኮቪድ-19 ክትባትን እንዲወስዱ ትዕዛዝ ያስተላለፈ መሆኑ ታውቋል። ይሁን እንጂ ክትባቱን ለመውሰድ ፈቃደኛ ያልሆኑ ወይም በተለያየ ምክንያት ክትባቱ ነጻ እንዲሆኑ የተፈቀደላቸው በሺዎች የሚቆጠሩ የአየር ኃይሉ አባላት መኖራቸው በዘገባው ተመልክቷል። የአየር ኃይሉ ቃል አቀባይ አን ስቴፋን ኬ ትናንት በሰጡት መግለጫ ክትባቱን አስመልክቶ ይህ የመጀመሪያው ውሳኔ መሆኑን ጠቅሰው እንዲባረሩ የተደረጉት አዲስ ተቀጣሪዎች ወጣቶችና በዝቅተኛ የማዕረግ ደረጃ የሚገኙ መሆኑን ገልጸዋል። የዩናይትድ ስቴትስ የመከላከያ ሚኒስትር ፔንታገን በዚህ ዓመት መጀመሪያ ላይ ባወጣው ትዕዛዝ ሁሉም የሰራዊቱ አባላት እንዲከተቡ ቀነ ገደብ ያስቀመጠ ሲሆን ትዕዛዙን በማያከብሩት ላይ እርምጃ እንደሚወስድ ማስጠንቀቁ ይታወሳል። ዛሬ 96 ከመቶ የሚሆኑት የሰራዊቱ አባላት ቢያንስ የመጀመሪያውን ዙር ክትባት መውሰዳቸውም ተመልክተዋል። ባለፈው ነሐሴ ወር በአፍጋኒስታን በዩናይትድ ስቴትስ ድሮን ለተገደሉ 10 ሰላማዊ ሰዎች የዩናይትድ ስቴትስ መከላከያ ሚኒስቴር ፔንታገን አደጋውን ያደረሱትን የሰራዊቱን አባላት እንደማይቀጣ አስታወቀ። ከዚህ ውሳኔ የተደረሰው የመከላከያ ሚኒስትሩ ሎይድ ኦስተን ከሁለት የበላይ አዛዦች የቀረበላቸውን አስተያየት ካጸደቁ በኋላ መሆኑ ተነግሯል። የፔንታገን ቃል አቀባይ ጆን ከርቢ ለቪኦኤ ለቀረበላቸው ጥያቄ እንደተናገሩት የመከላከያ ሚኒስትሩ በጉዳዩ ላይ ተጨማሪ የተጠያቂነት ምርመራ እንደማይፈቅዱ ማስታወቃቸውን ገልጸዋል። ፔንታገን ገለልተኛ ምርማሪ መድቦ ሁኔታውን ካጣራ በኋላ እንደ አውሮፓ አቆጣጠር ነሐሴ 29 የተፈጸመውን አደጋ አሳዛኝ ስህተት ነው ብሎታል። የተፈጸመው ስህተት የተሳሳተ መረጃን አምኖ ከመቀበል እንጂ ከንዝህላልነት ወንጀል የተከሰተ ነው ብሎ እንደማያምንም ፔንታገን አስታውቋል። በወቅቱ አንድ አጥፍቶ ጠፊ ከሐሚድ አውሮፕላን ማረፊያ አቅራቢያ 13 አሜሪካውያንን ጨምሮ 170 የአፍጋን ሰዎችን በገደለበት ማግስት በተካሄደ የድሮን ጥቃት 7 ሕፃናትን ጨምሮ 10 ሰዎች መሞታቸው ይታወቃል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዜናው እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ማክሰኞ ታህሳስ 5 2014 ዓ ም ዝግጅታችንን ነው በመከታተል ላይ የምትገኙት። በአፋርና በአማራ ክልሎች መፈጸማቸው የተነገረን የህይወት ጥፋትና የንብረት ውድመት ማንም ያደርገው ማንም በጥብቅ እንደሚያወግዝ የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት አስታወቀ።
ኢትዮጵያ የሲቪል ማህበረሰብ ድርጅቶች ምክር ቤት በዋነኝነት ሰላምን ፕሮሞት የሚያደርግ ነው። ያሉ ነገሮች ችግሮች እንዲሆን በሰላም ተፈተው ሀገራችን ወደነበረችበት ሰላምና መረጋጋት እንድትመለስ ትልቅ ፍላጎት አለን።
የምክር ቤቱ ዋና ዲሬክተር አቶ መለሰ ሄኖክ ናቸው። ሙሉ ዘገባውን በምሽቱ ዝግጅታችን ታዳምጡታላችሁ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን ለዕለቱ ወደ ያዝነው የመጀመሪያ ቅንብር እንለፍ። በሰሜን ኢትዮጵያ በተካሄደው ጦርነት በርካታ የመሰረተ ልማቶች ከወደሙባቸው ከተሞች መካከል አንዷ ደሴ ናት። በዚያ የሚገኘው ዘጋቢያችን ኬኔዲ አባተ የተለያዩ የከተማዋን ክፍሎች በመቃኘት የደረሱ ውድመቶችን ተመልክቷል። ይህንንም እንዲያካፍለን በስልክ መስመራችን ይዘነዋል። ሀብታሙ ስዩም አነጋግሮታል።
ኬኔዲ እንዴት አምሽተሃል? የሰሜን ኢትዮጵያው ጦርነት ከተካሄደባቸው ስፍራዎች መካከል አንዷ በሆነችው ደሴ ነው በአሁኑ ሰዓት የምትገኘው። ደሴ እንደምን ውላ እንደምን አድራለች?
ጤና ይስጥልኝ ሀብታሙ፣ እንዴት አምሽተሃል? እንግዲህ ቀደም ሲል አንተም እንደገለጽከው በሰሜን ኢትዮጵያ ግጭት ከተካሄደባቸው ከነበሩ ቦታዎች ደሴ ከተማ በዋነኛነት ከሚጠቀሱት መካከል ማንሳት እንችላለን። እንግዲህ የህወሓት ኃይሎች ከተማዋን ከአንድ ወር በላይ ተቆጣጥረው ቆይተው አሁን እንግዲህ ከተማዋን ለቀው ከወጡና የፌዴራሉ መንግስት ከተማዋን ተቆጣጠረ ከሳምንት በላይ ተቆጥሯል። እንግዲህ በእነዚህ ጊዜያት ከትናንት በስቲያ ነበር ወደ ከተማዋ የገባሁት። የተለያዩ እንቅስቃሴዎችን ስመለከት ነበር። በዛሬው ዕለትም ይኸው እንቅስቃሴ እንደቀጠለ ነው ያለው። ከቀን ወደ ቀን በከተማዋ የሚታየው እንቅስቃሴ እየደመቀ ነው እየተስተዋለ ያለው ማለት ነው። የተለያዩ የትራንስፖርት አገልግሎቶች በደሴና አካባቢዋ ወደ ሀይቅ፣ ወደ ኮምቦልቻ እንደዚሁም እስከ ከምሴን ድረስ የትራንስፖርት አገልግሎት የሚሰጡ የተሽከርካሪዎችን ተመልክቻለሁ። ከዛ ባለፈ ሌሎች የንግድ ቤቶችም እንደዚሁ ከቀን ወደ ቀን እየተከፈቱ ያሉ እየጨመሩ መሆናቸውን እያስተዋልኩ ነው ያለሁት። ሆቴሎችን እንደዚሁ ከዚህ ቀደም በጦርነቱ ምክንያት ተዘግተው የቆዩ ሆቴሎች አንድ ሁለት እያሉ የሚከፈቱትም እንደዚሁ በመጨመር ላይ ይገኛሉ። በከተማዋ ያለው የንግድ እንቅስቃሴን እንደዚሁ በተወሰነ መልኩ እየደረበ መምጣት ላይ ነው የሚገኘው ማለት ነው። ሌሎች የተለያዩ የመሰረተ ልማቶች እንደ ስልክ፣ የውሃ የመሳሰሉትም በአሁኑ ሰዓት በጥሩ ደረጃ ላይ ነው የሚገኙት። የህብረተሰቡ ማስተያየት የሆነ ነው የሚያሳየው። አገልግሎት እንግዲህ ኔትወርክ አልፎ አልፎ የመቆራረጥ ባህሪ ቢስተዋልበትም የስልክ ኔትወርክ አገልግሎት እየሰጠን የሚገኘው፣ የኢንተርኔት አገልግሎት ግን እስከ ዛሬም ድረስ አለመጀመሩን አስተውያለሁ። ከዛ ውጭ መብራት በትናንትናው ዕለት ሙሉ ጠፍቶ ብሎ ነበር። ነገር ግን ምሽት ላይ ወደ ከሁለት ሰዓት በኋላ የመብራት አገልግሎትም ተመልሶ መጥቷል። እንግዲህ ከተማዋ እና በዙሪያዋ ያለው እንቅስቃሴ ወደ ሀይቅ አካባቢን በዛሬው ዕለትም ለማጥናት ሞክሬያለሁ። ደህና የሚባል እንቅስቃሴ ነው ያለው። ከትናንት ከተመለከትኩት የተሻሉ እንቅስቃሴዎችን ማስተዋል ችያለሁ። አብታል
እንግዲህ ኬኔዲ፣ እንደሚታወቀው የደሴ ከተማና በአካባቢው ያሉ ስፍራዎች በዚህ ጦርነት ምክንያት ከፍተኛ ውድመትን ስፍራዎች መሆናቸው ይነገራል። በከተማዋና በአካባቢዋ የራስህን ቅኝት ማድረግህን ሰምቻለሁና ያየሃቸው ውድመቶች አሉ ወይ? የደረሰው ውድመት ምን ይመስላል?
በዛሬው ዕለት በከተማዋ የደረሰባቸው ተቋማት መካከል በተለይም የሲቪል ማህበራዊ አገልግሎት ሰጪ ተቋማት መካከል የጤናውን ዘርፍና የትምህርቱን ዘርፍ የተወሰነ ለመቃኘት ሞክሬያለሁ። ከጤናው ዘርፍ እንግዲህ የደሴ አጠቃላይ ስፔሻላይዝድ ሆስፒታል በዛሬው ዕለት ለማየት ሞክሬያለሁ። በዚህ ሆስፒታል እንግዲህ ከፍተኛ ጉዳት እንደደረሰ ከዚህ ቀደም በመንግስት ሚዲያዎችን ጭምር ሲዘገብ እንደነበር አንተም ተመልክተህ ሊሆን ይችላል፣ አድማጭ ተመልካቾቻችንም እንደሰሙት እገምታለሁ። በዛሬው ዕለት እኛም እንግዲህ በስፍራው ተገኝተን እንደተመለከትነው እጅግ በጣም ከፍተኛ ሊባል የሚችል ውድመት በዚህ ሆስፒታል የደረሰው። የሆስፒታሉ ስራ አስኪያጅ ዶክተር ሃይማኖት እንግዲህ እንደነገሩ ሆስፒታሉ እንደሚታወቀው 80 ዓመቱ ነው። በ1934 ዓ.ም ነው በኢትዮጵያ አቆጣጠር የተመሰረተው። እንግዲህ ይህ ሆስፒታል ከዜሮ 80 ዓመት ወደ ኋላ ተመልሶ ከዜሮ እንደሚጀምር ነው የምንቆጠው ነው። በእርግጥም እንደዛ ነው የሚመስለው። እኔም በውስጥ ተመልክቼ የገርች ያየሁት ነገር የሚያሳየው ማለት ነው። የመድኃኒት ቤት የሚባል ሙሉ በሙሉ ምንም የተረፈ መድኃኒት አለመኖሩን ተመልክቻለሁ። የመድኃኒት ቤቶች ቤቱን ሲያጸዱ የጽዳት ሰራተኞችን በዛሬ ሁለት ተመልክቼ ነበር። ግቢው በአጠቃላይ ሲጸዳ ነው የከረመው። ከዛ ባለፈ የሌሎች የላቦራቶሪ እቃዎች እንደዚሁም ደግሞ በሆስፒታል የሚገኝ ኦክሲጅን ማምረቻ ማዕከል አለ። ይህ የኦክሲጅን ማምረቻ ማዕከል በአማራ ክልል ከሚገኙ ሁለት ማምረቻዎች አንዱ ነው። በምስራቅ አማራ ደግሞ ብቸኛው ነው። ለሆስፒታሉ ብቻ ሳይሆን ለሌሎችም አካባቢዎች ኦክሲጅኖችን እያመረተ የሚያደርስ ማዕከል ነበረ። ነገር ግን በአሁኑ ሰዓት ይህ ማዕከል በውስጡ ያለው የኦክሲጅን ማምረቻ በህወሓት ኃይሎች ተዘርፎ እንደተወሰደ ነው የሆስፒታሉ ስራ አስኪያጅ የነገረችን። ከዚያም ውጭ እንግዲህ የተረፈው ደግሞ አገልግሎት እንዳይሰጥ ተደርጎ እንደወደመ፣ ይህ ብቻ ሳይሆን ሌሎችም ማቴሪያሎች፣ አብዛኛው ማሽነሪዎች የካንሰር ሕክምናን ጨምሮ እንደዚሁም የካንሰር ሕክምና በዚህ በምስራቅ አማራ ብቸኛው የካንሰር ሕክምና የሚሰጥበት ሆስፒታል ነው። የእሱም ማቴሪያሎች ሳይቀሩ በርካታ ማሽነሪዎች ተዘርፎ መወሰዳቸውን፣ እነዚህ ዘረፋዎች ደግሞ የሚካሄዱት በእጅግ በጣም በጥንቃቄ እንደሆነና ባለሙያዎች እየመጡ እንደሚፈቷቸው እንግዲህ ዘረፋው የተካሄደበት መንገድ እንደሚያሳይ በራሳቸው በሙያውያን አንደበታቸው ነግረውኛል ዶክተር ሃይማኖት። ከዛ ባለፈ እንግዲህ የሆስፒታሉ በአሁኑ ሰዓት በተወሰነ ደረጃ ወደ አገልግሎት መመለስ ጀምሯል። በተለይ የወሊድ አገልግሎት እና ድንገተኛ አገልግሎት እንደዚሁም ደግሞ የተመላላሽ ታካሚዎች በተለይ የኤች አይ ቪ እና የመሳሰሉ በቋሚነት መድኃኒት የሚወስዱ ግለሰቦችን ማስተናገድ ጀምሯል። ይህን የሚያስተናግደው እንግዲህ ማቴሪያል ኖሮት ሳይሆን ባለሙያዎች ባላቸው ሙያ ብቻ አገልግሎት መስጠት ስላለባቸው እንደሚያደርጉ ነው የነገረን። ከወሊድ ጋር በተያያዘ በወር በአማካይ 800 እናቶች በሆስፒታሉ ይውሉ እንደነበረ ነው የነገሩኝ። እንግዲህ በአሁኑ ሰዓት ይህ በተቋረጠበት ጊዜ ብዙዎች ለጉዳት ሊጋለጡ ስለሚችሉ በተጋለጡ ነግረውም ይህንን ለመቅረፍ በሚል ይህን አገልግሎት እንደጀመሩ ነግረውኛል ማለት ነው። እንግዲህ በአጠቃላይ ሆስፒታሉ 10 ሚሊዮን ለሚሆኑ ሰዎች አገልግሎት ይሰጥ እንደነበረ ነው የነገሩኝ። 10 ሚሊዮን ስለ በአማራ ክልል እንዲሁ በምስራቅ አማራ እንደዚሁም በአፋር ክልል የትግራይ አጎራባች ክልሎች እንደዚሁ የዚህ ሆስፒታል ተጠቃሚዎች እንደነበሩ ነግረውኛል። ነገር ግን አሁን ከጳውሎስ ሆስፒታል ከአዲስ አበባ ከመጡ ባለሙያዎች ጋር እነሱ ከሚያደርጉላቸው ድጋፍ ጋር አንድ ላይ ሆነው በተወሰነ መልኩ ሆስፒታሉን በእነዚህ አገልግሎቶች ቀደም ሲል በጠቀስኳቸው ወደ ስራ ለመመለስ ሞክረዋል። ከዛ ባለፈ እንግዲህ ከትምህርቱም ዘርፍ እንደዚሁ በርካታ ትምህርት ቤቶች ጉዳት ደርሶባቸዋል። እኔ ግን በዛሬው ዕለት የተመለከትኩት ወሎ ዩኒቨርሲቲ እና በወሎ ዩኒቨርሲቲ እንደዚሁ በርካታ ውድመት መከሰቱን በስፍራው ተገኝቼ መመልከት ችያሉ። የዩኒቨርሲቲው ፕሬዚደንት ዶክተር መንግልጋ እንደነገሩ በዩኒቨርሲቲ የደረሰው ጉዳት በአጠቃላይ በሰሩት ጥናት 15 ቢሊዮን የኢትዮጵያ ብር እንደሚገመት ነግረውኛል። እንግዲህ ይህንን የደረሱትን ጉዳቶች ሙሉ በሙሉ ለማካካስ ረዥም ጊዜ ቢወስድም በአጭር ጊዜ የሚሰሯቸውን ስራዎች መሰረታዊ የሚባሉትን በመስራት የተማሪዎችን ከሁለት እስከ ሶስት ወር ባለው ጊዜ ውስጥ በመሰረታዊ አገልግሎቶች ለመቀበል ጥረት እያደረጉ እንደሆነ ነግረውኛል የዩኒቨርሲቲው ፕሬዚደንት ሀብታሙ።
እጅግ በጣም አመሰግናለሁ። ኬኔዲ አባተ፣ የአሜሪካ ድምፅ ዘጋቢ፣ ከደሴ ላደረስከን መረጃ በእጅጉ አመስጋኝ ነን። መልካም ምሽት ይሁንልህ።
አመሰግናለሁ ሀብታሙ። መልካም ምሽት።
አድማጮች የተከታተላችሁት ለዕለቱ የያዝነውን አብይ ርዕስ ዘገባችንን ነበር። ኬኔዲ አባተን እናመሰግናለን። ኬኔዲ በምስል ጭምር የታገዙ ዘገባዎችን በተከታታይ ያካፍለናል። አሁን ወደ ተከታዩ ዘርዘር ያለ የመጽሔት ዝግጅታችን እናልፋለን። በኢትዮጵያ እየተተገበረ ያለው የአስቸኳይ ጊዜ አዋጅን ሽፋን በማድረግ ሕገወጥ ድርጊት በሚፈጽሙ የጸጥታ ኃይል አባላትና ሌሎች አካላት ላይ እርምጃ መውሰድ መጀመሩን የፍትህ ሚኒስቴር አስታውቋል። ሰሞኑን በሕገ ወጥ መንገድ አስፈራርተው ከግለሰቦች ገንዘብ የተቀበሉ 3 የፌዴራል ፖሊስ አባላትና 1 ሲቪል ፍርድ ቤት መቅረባቸውን ሚኒስቴሩ አመልክቷል። ተመሳሳይ ድርጊቶችን በፈጸሙ ተጨማሪ የጸጥታ ኃይል አባላትና ሌሎችም አካላት ላይ የመዛግብት ምርመራ እየተካሄደባቸው ነው ያሉት የፍትህ ሚኒስቴር ቃል አቀባይ አቶ አወለ ሱልጣን ህብረተሰቡ ጥቆማ ማድረሱን መቀጠል አለበት ብለዋል። ፀሐይ ዳምጠው ተከታዩን ታስደምጠናለች።
የአስቸኳይ ጊዜ አዋጁን መነሻ በማድረግ ጥሰት የሚፈጽሙ የጸጥታ አባላትና ሌሎች አካላት ጥቂትም ቢሆኑ መኖራቸውን መንግስት ሲናገር የመጀመሪያው አይደለም። ሰሞኑን ይፋ የተደረገው ክስ ደግሞ መንግስት እርምጃ መውሰድ መጀመሩንና ጉዳያቸው ፍርድ ቤት የደረሰው የጸጥታ አባላት መኖራቸውን ያመላከተ ነው። እነዚህ 3 የጸጥታ አባላትና 1 ሲቪል ተጠርጣሪዎች የተከሰሱበት ጥቅምት 23 2014 ዓ.ም በአዲስ አበባ ከተማ ልደታ ክፍለ ከተማ ወረዳ 9 ልዩ ቦታ ዲያፍሪክ ሆቴል አካባቢ የግል ተበዳይ በባለቤትነት ወደሚያስተዳድረው የንግድ መደብር በመግባት በፈጸሙት ድርጊት ነው። የፍትህ ሚኒስቴር ቃል አቀባይ አቶ አወል ሱልጣን ለአሜሪካ ድምጽ ሲያስረዱ
እነዚህ ረዳት ኢንስፔክተር ፍቃዱ ዘውዴ፣ ረዳት ኢንስፔክተር ይስሐቅ ዳካ፣ ረዳት ኢንስፔክተር ደሴ ዶጆ እና ከነዚሁ ጋር ደግሞ በወንጀል የተሳተፈው ደግሞ አቶ ዳዊት ዳድ የሚባሉ 4 ሰዎች፣ በተለይ 4ኛው ተከሳሽ የኢንሳ ወይም የመረጃ መረብ ደህንነት መስሪያ ቤት ባልደረባ መስሎ በመገኘት ሌሎቹ ደግሞ የፖሊስ አባልነታቸውን በመጠቀም ከአስቸኳይ ጊዜ አዋጅ ጋር ተያይዞ ግለሰቡን አንተም በቁጥጥር ስር ለመዋል የመጣ ነው ከአስቸኳይ ጊዜ አዋጅ አንጻር ወይም ደግሞ ከህግ ትፈለጋለህ ብለው ነው እንግዲህ ከሚኖርበት ቤት ይዘውት በነበሩት መኪና ይዘውት ከራቁ በኋላ እንዲለቁት ወይም 1 ሚሊዮን ብር ስጠን ብለው ይጠይቁታል። ይህን ጥያቄ ካቀረቡ በኋላ በተፈጠረ ድርድር በስተመጨረሻ ከግል ተበዳዩ 260,000 ብር ወደ 1ኛ ተከሳሽ አካውንት እንዲገባ በማድረግ ይህንኑ ገንዘብ እንግዲህ 4ቱን ተካፍለውት ነው ያልተገባ ጥቅም በማግኘት ወይም ወንጀል ፈጽመው ያንን ገንዘብ መጠቀም የቻሉት።
አስቸኳይ ጊዜ አዋጁን ተገን በማድረግ ብዙ ወንጀሎች ሊፈጸሙ ይችሉ ነበር ያሉት አቶ አወል አሁን ባለው ሁኔታ በተደራጀ መልክ ምርመራው ተጠናቆ ለአቃቤ ሕግ የቀረበው መዝገብ 1 መሆኑን ገልጸው ሌሎች መሰል መዝገቦች ይኖራሉ ሲሉም አብራርተዋል።
አሁን አሁን ባለን ተጨባጭ ሁኔታ አቃቤ ሕግ የተጠናቀቀ መዝገብ ቀርቦለት ክስ መስርቶ ጉዳዩን ወደ ፍርድ ቤት ለመጀመሪያ ጊዜ ወሰደ። በተመሳሳይ ወንጀል ማለት ነው፣ ይሄ መጀመሪያው ነው። ነገር ግን በምርመራ ላይ ያሉ ወንጀል መዝገቦች የሉ ማለት አይደለም። ምርመራ እያከናወንባቸው ያሉ መዛግብቶች አሉ። ማህበረሰቡም ጥቆማ እያቀረበ ነው። የወንጀል ምርመራዎች እየተደረጉ ነው ያሉ። ወደ ወንጀል ምርመራ ሄዶ አንክሮ መብቱን ለማስከበር የሚችል ሰው አጋጥሟቸው ቃሉ የሚሰጥበት ሁኔታ ተፈጥሮ ምርመራ ተከናውኖ መዝገቡ እዚህ የደረሰው መዝገብ ይሄ ይሁን እንጂ በተለያዩ ቦታዎች ላይ እንደዚህ አይነት መሰል ተግባራት የሚፈጸምበት እድል ሊኖር እንደሚችል ማሳያ ነው ማለት ነው። ይህ ሲባል እንግዲህ ሁሉንም ፖሊሶች የሚመለከት አይደለም። የሙያዊ ዲሲፕሊንን የተላበሰ ፖሊስ የመኖሩን ያህል በእንደዚህ አይነት ተግባር ላይ የሚሰማሩ በእንደዚህ አይነት ተግባር ላይ የሚሳተፉ የፖሊስም የጸጥታ አባላት መኖራቸው ግን የሚያመላክት የወንጀል ተግባር ብሎ ማንሳት ይቻላል።
የአስቸኳይ ጊዜ አዋጁ የህብረተሰቡን ደህንነት ለመጠበቅ የታወጀ ነው። ነገር ግን አንዳንድ ስነ ምግባር የጎደላቸው አካላት የተሰጣቸውን አደራና ኃላፊነት ወደ ጎን ትተው ለራሳቸው ጥቅም ያውላሉ ሲሉ አቶ አወል አክለዋል። በተለይ በአስቸኳይ ጊዜ አዋጁ በጥብቅ የተከለከሉ መደበኛ የነዋሪነት መታወቂያና የተለያዩ ሐሰተኛ ሰነዶች ጭምር በገንዘብ የሚሰጡ አካላት በህግ ተጠያቂ እንዲሆኑ ለማድረግ እየተሰራ ነው ሲሉ ቃል አቀባዩ ገልጸዋል።
በክልሎችም ጭምር አሁን ቋሚ መታወቂያዎችን መስጠት በተከለከለበት በአሁኑ ጊዜ የአስቸኳይ ጊዜ አዋጁ ያስቀመጣቸውን ክልከላዎችም ጭምር እየጣሱ በወንጀል የሚሳተፉ ሰዎች እንዳሉ የሚያሳዩ የሚጠቁሙ የወንጀል ምርመራ መዛግብቶች አሉ። ገና ያልደረሱ፣ ለክስ ያልበቁ፣ በምርመራ ሂደት ላይ ያሉ ተከሳችን በቁጥጥር ስር ለማዋል ጥረት እየተደረገባቸው ያሉ መዝገቦች አሉ። እነዚህ መዛግብቶች እንግዲህ በነገራችን ላይ ከአስቸኳይ ጊዜ አዋጅ ጋር ተያይዞ እየተደረጉ ያሉ ወንጀል ምርመራዎች ቀላል የሚባል ቁጥር አይደለም ያላቸው፣ ብዙ ናቸው። ነገር ግን አሁን ካለው በጣም ሰፊ ከሆነ የወንጀል መከላከል ስራ ጋር ተያይዞ የወንጀል ክስ ለመመስረት የሚያስችል ስራውን ለመስራት ከተፈጸሙት ወንጀል ብዛት አንጻር ጊዜ ይወስድ ይሆናል እንጂ ምርመራዎቹን ከስር ከስር እያጠናቀቁ ክስ መመስረት የሚቻልበት ሁኔታ ሲኖር ክስ የመሰረትን የምንሄደው በቅርብ ጊዜም ፍርድ ቤት የምንልካቸው ቀላል የማይባል ቁጥር ያላቸው መዛግብቶች አሉ። የሐሰተኛ ሰነድ ዝግጅት፣ መታወቂያ፣ ሌሎችም መሰል በሐሰት የሚዘጋጁ ሰነዶችን እያዘጋጁ ለግለሰቦች የሚሸጡ ወይም ደግሞ የሚያዘጋጁ በወንጀል ተግባር ላይ የሚሳተፉ ሰዎችን በቁጥጥር ስር የመዋል ተግባሩ ይቀጥላል።
በምደርሰው ጥቆማ የጸጥታ ኃይሎች በግለሰቦች ቤት ላይ ብርበራ ሲያከናውኑ መጣስ የሌለባቸው መብቶች ናቸው ያሉትን አቶ አወል ተናግረዋል።
ወደ ቤቱም በሚገባበት ጊዜ የፖሊስ አባል መሆኑን የሚያሳይ መታወቂያ ሊያሳይ ይገባል። ለምሳሌ የፖሊስ ማንነቱን የሚገልጽ መታወቂያ ሲጠይቀው እኔ የመጠየቅ መብት የለም ሊሉ አይችልም። ቢኮዝ መበርበር ነው እንጂ የሚችለው ማንነቱን ሳያራገጥ ከሆነ የእሱን ልብስ ለብሶ ሲቪል ይዛቸው የቤት ሊፈትሽ ሊመጣ በምን እንደሚለየው ማህበረሰቡ። ስለዚህ ማህበረሰቡን በአቋራጭ ለመበልጸግ፣ በአቋራጭ ያልተገባ ጥቅም ለማግኘት፣ ሰዎች ያሉባቸውን ስጋቶችን ተጠቅሞ ጥቅም ለማግኘት የሚፈልግ ሰውን ዲተር ለማድረግ ወይም ለመከላከል የዛ ሰውዬ የፖሊስ አባል መሆን በሚገባ መረጋገጥ መቻል አለበት። ስለዚህ ግለሰቦች ቤታቸውን ሊፈትሽ የመጣውን ሰውዬ መጠየቅ፣ መታወቂያ መጠየቅ መብት አላቸው። ይሄ አይከለከልም። ስለዚህ ፖሊስም መታወቂያ የሚጠይቅበት ጊዜ ያንን መሪ አሳይቶ ፖሊስ ነኝ፣ የእስር ትእዛዝ ከጠየቁት የእስር ትእዛዝ ማምጣት ግዴታ አይደለም። ከአስቸኳይ ጊዜ አዋጅ ውስጥ ያለ ነው። የአስቸኳይ ጊዜ ትእዛዝ እስከማወጣ ድረስ የሚፈጸሙ ወንጀሎች ማህበረሰቡን፣ የአካባቢውን ሰላም ያናጋሉ። ስለዚህ በፍጥነት በመወስደው እርምጃ እናንተ እንደነሱ ነው የምጠብቀው። ስለዚህ ያን ልጠይቁኝ አይገባም የሚል ማብራሪያ ሰጥቶ በአክብሮት ያንን ቤት በትህትና በተረጋጋ መንፈስ ያንን ቤት በሚገባ መፈተሽ መቻል አለበት። ሲፈትሽ ወይም ሲበረብር ደግሞ እቃዎች እንዳይበላሹ፣ እንዳይጠፉ፣ እንዳይባክኑ ጥንቃቄ ማድረግ መቻል አለበት።
በኢትዮጵያ ባለው የሰላም ችግር ምክንያት የታወጀውን የአስቸኳይ ጊዜ አዋጅ አንዳንድ ኃላፊነት በማይሰማቸው ግለሰቦች ለግል ጥቅማቸውን ለማዋል ሲሯሯጡ ይታያሉ ያሉት አቶ አወል ህብረተሰቡ መሰል ችግር ከማንኛውም አካል ካጋጠመው ለሚመለከተው አካል ጥቆማ በማድረስ መተባበር ይኖርበታል ሲሉም አሳስበዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፍላችሁን የማክሰኞ ምሽት ዝግጅታችንን ነው። ወደ ተከታዩ ዘገባ እንወሰዳችሁ። በአፋርና በአማራ ክልሎች መፈጸማቸው የተነገረው የህይወት ጥፋትና የንብረት ውድመት ማንም ያደርገው ማንም በጥብቅ እንደሚያወግዘው የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት አስታውቋል። ዓለም አቀፉ ማህበረሰብ በኢትዮጵያ ላይ ይዟል ያለውን አቋምም ነቅፏል። መለስካቸው አምሃ ዝርዝሩን ይዟል።
ምክር ቤቱ ባሰራጨው የጽሑፍ መግለጫ የኢትዮጵያ የሲቪል ማህበረሰብ ድርጅቶች ምክር ቤት የሥራ አስፈጻሚ ኮሚቴ ኢፍትሐዊነትን መቃወም የምክር ቤቱ ዋና ግቡ ከመሆኑ አኳያ በአሁኑ ጊዜ በየትኛውም ወገን የሚፈጸሙ በሕይወትና በንብረት ላይ የሚደርሱ ጥፋቶችን በጽኑ እንደሚያወግዝ ገልጿል። መግለጫው አክሎም በግጭቱ የተጠመዱ ወገኖች ሰብአዊ መብቶችን መጠበቅና ሰብአዊነትን ማክበር ትንሹ ግዴታቸው መሆኑን ተገንዝበው መንቀሳቀስ እንዳለባቸውም ያሳስባል። ይህ ባለመፈጸሙ ግን መሰረተ ልማት፣ የግንኙነት መስመሮች፣ ትምህርት ቤቶች፣ የጤና ማዕከላት የመሳሰሉት የሕዝብ መጠቀሚያ ሀብቶች መውደማቸውን ገልጿል። በሰው ሕይወትና በሌሎች መሰረታዊ ሰብአዊ መብቶች ላይ የተፈጸመውን ጥሰትም ዘርዝሯል። ግጭቱ በሚታይባቸው የሀገሪቱ ክፍሎች የተፈጸሙትን ጥፋቶች ምክር ቤቱ አድራጊዎችን ለይቶ ለምን እንዳላወገዘ ቪኦኤ የምክር ቤቱን ዋና ዲሬክተር አቶ ሄኖክ መለሰን ጠይቋቸዋል።
የኢትዮጵያ የሲቪል ማህበረሰብ ድርጅቶች ምክር ቤት በዋነኝነት ሰላምን ፕሮሞት የሚያደርግ ነው። እያሉ ነገሮች ችግሮችን ቢሆን በሰላም ተፈተው ሀገራችን ወደነበረችበት ሰላምና መረጋጋት እንድትመለስ ትልቅ ፍላጎት አለን። ለዚህም ደግሞ ኮንትሪቢዩት ለማድረግ አጥብቀን እንሰራለን። እንግዲህ ያሉን መረጃዎች ተጣርቶ ሲያልቁ ደግሞ በይፋ የምናወግዘው ነው የሚሆነው። አሁን የሚያሳስበን ቅድሚያ የምንሰጠው የዜጎቻችን መጎዳት፣ መፈናቀል፣ የተፈጠረው ጥፋት በመሰረተ ልማት እዛ ላይ እንግዲህ በሰፊው እንደተጠቀሰው ከላይቭሊሁድ እንግዲህ ሰዎች ሊኖሩባቸው ከሚችሉት መኖሪያቸው ጭምር ከብቶቻቸው ጭምር ወድመዋል። እርሻቸው ጭምር በጣም በጣም ትልቅ ደርሶበት አለና ይሄ በምንም መስፈርት ተቀባይነት ስለሌለው በጣም ፎከስ
የምናደርገው ህዝባችን። አቶ ሄኖክ ጨምረውም በተለይ በአፋርና በአማራ ክልሎች ህወሓት አንዳንድ ከተሞችን ከመቆጣጠሩ በፊትና ከተሞችንም ለቆ ሲወጣ የነበሩትን የተለያዩ ሁኔታዎች ምክር ቤቱ መገንዘቡን አስታውሰው የተለያዩ የሀገር ውስጥና የውጭ ሀገር አካላት ያወጧቸውንም ዘገባዎች መመልከቱን ገልጸዋል። ይሁንና እውነታውና የጥፋቱ መጠን አሁንም ሙሉ በሙሉ ተገልጧል ማለት እንደማይቻል ተናግረዋል። የተፈጠረውን ሰብአዊ ቀውስ ለመፍታት ምክር ቤቱ የበኩሉን ድርሻ ለመወጣት ዝግጅት እያደረገ መሆኑንም ዋናው ዲሬክተር ለቪኦኤ ተናግረዋል።
ምክር ቤቱ እንግዲህ አሁን ባለው ሁኔታ ሁልጊዜ ያው መንግስትንም ቢሆን በምናገኛቸው መድረኮች ሰላምን እንዲያመጣ የበኩሉን የጀመረውን እንግዲህ ከበፊት ጀምሮ ሲያደርግ የነበረውን ጥረት አጠናክሮ እንዲቀጥል እንመክራለን። ሁኔታው ትንሽ ውስብስብ ያለ እንደሆነ ያው እናንተ የምትረዱት ነው። በአሁኑ ሰዓት ግን ምክር ቤቱ እንግዲህ በዋነኝነት ያዘው አንደኛው በእንደዚህ አይነት ጦርነት መሀል ሲቪል ማህበረሰብ ሚና ምንድን ነው የሚለውን በደንብ ከመረዳት ጀምሮ በጦርነት ጊዜ ተቀዳሚ ተግባሩ አንደኛው ሁማኒታሪያን የሆኑ ስራዎችን መስራት ነው። ከዚሁ ጋር በጦርነት የሚሆን ጦርነቱ እንግዲህ አንድ ቀን ይቆማል ብለን እናስባለን እና ያ በሚሆኑ ሰዓት ደግሞ በፖስት ኮንፍሊክት ጊዜ ምን አይነት ስራዎች መስራት አለባቸው ለሲቪል ማህበረሰብ የሚለውን እየተከታተልን የሁማኒታሪያን የሚሆን እንደገና ደግሞ የተለያዩ ትራውማ ሳይኮስቴሪ ፕሮግራሞች መስራት እንዳለባቸው በርካታ ሰዎች መስራት እንዳለባቸው እናምናለን።
የምክር ቤቱ መግለጫ አክሎም ዓለም አቀፉ ማህበረሰብ በኢትዮጵያ ላይ አድርጎታል ያለውን ያልተገባ ጫና ነቅፏል። በተለይም የዩናይትድ ስቴትስ የወቅቱ አስተዳደር የአገዋ ዕድልን ለመከልከል ወስደዋለሁ ያለውን እርምጃ በሀገሪቱ የሚፈለገውን ሰላም ሊያመጣ የማይችል ምክንያታዊነት የጎደለው እርምጃ ነው ሲል ተችቷል። ዓለም አቀፉን መገናኛ ብዙሃን ጨምሮ ሌሎች የአገር ውስጥና የውጭ ባለድርሻ አካላት ሁሉ ችግሩን ኃላፊነት በሚሰማው መንገድ ለመፍታት ጥረት እንዲያደርጉም ጥሪ አቅርቧል። የዓለም አቀፉ ማህበረሰብ አባላት በተለይ ምዕራባውያን መንግስታትና አንዳንድ የተባበሩት መንግስታት ድርጅት አካላት እንዲሁም ምግባረ ሰናይ ድርጅቶች ለአንድ ወገን ያደላ ተግባር ይፈጽማሉ የሚለውን ክስ በተደጋጋሚ ሲያስተባብሉ መቆየታቸው አይዘነጋም። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የምሽቱ ዝግጅታችን ይቀጥላል። በተከታዩ ዘገባ ወደ ዩጋንዳ እንወሰዳችሁ። የዩጋንዳ ፖሊስ ዛሬ ማክሰኞ የተቃዋሚውን ፓርቲ መሪ ቦቢ ዋይንን በዚያች አገር ለሚካሄደው የአካባቢ ምርጥ ለፓርቲው እጩዎች የሚደረገውን የድጋፍ ሰልፍ እንዳይመራ በቤት ውስጥ እስር ላይ ማድረጉ ተገለጸ። እርምጃው ፖለቲካዊ ይዘት ያለው መሆኑንም ፖሊስ አምኗል። ሀሊማ አቱማኒ ከካምፓላ ያጠናቀረችውን ዘገባ ዝርዝር አሉላ ከበደ ያቀርበዋል።
የተቃዋሚው የብሔራዊ አንድነት መድረክ መሪ በምስራቃዊ ዩጋንዳ ካዩንጋ ወረዳ ከሚገኘው መኖሪያ ቤታቸው የሚነሳ ሰልፍ ለመምራት መዘጋጀታቸውን የሚያረጋግጥ መረጃ የዩጋንዳ ፖሊስ ከሚታመን ምንጭ አግኝቻለሁ ነው ያለው። ባቢ ዋይን በሚለው መጠሪያ ይበልጥ የሚታወቁት የተቃዋሚው መሪ ሮበርት ኪያጉላኒ ለወረዳይቱ ሊቀመንበር ለመሆን በሚደረገው የአካባቢ ምርጫ ለሚወዳደሩት የፓርቲያቸው እጩ የድጋፍ ዘመቻ ለማድረግ ውጥን ነበራቸው። ዛሬ ማለዳ ከእንቅልፍ ሲነሱ የገጠማቸውን ለአሜሪካ ድምጽ በሰጡት አስተያየት እንዲህ ገልጸውታል።
Waking up in the morning, you know, we were all surrounded by heavy deployment of soldiers and police officers.
ጠዋት ስንነሳ ዙሪያችንን በወታደሮችና በፖሊስ መኮንኖች ተከበናል። የአጥራችን ዙሪያ ሰው እንዳይተላለፍ ተደርጎ ሙሉ በሙሉ ተዘግቷል። ወደ ቤታችን የሚወስዱት መንገዶችም በተመሳሳይ ሁኔታ ተዘግተዋል። ማንም መውጣትም ሆነ መግባት አይፈቀድለትም። የጥበቃ ሰራተኛዬና አትክልተኛዬ ምን እንደተፈጠረ ለማጣራት በሄዱበት ተይዘው ክፉኛ ተደብድበው በአቅራቢያው የቆመች ተሽከርካሪ ላይ ተጫኑ። ከዚያ በኋላ ወዴት እንደወሰዷቸው እስካሁን አናውቅም።
የፖሊስ ምክትል ቃል አቀባይ ሉቃስ ኦዮሲጌሪ በቦቢ ዋይን መኖሪያ ቤት አቅራቢያ ፖሊስ መሰማራቱን አረጋግጠዋል።
ክቡርነታቸው ካዩንጋ ከሚገኘው መኖሪያ ቤታቸው የሚነሳ ሰልፍ ለማስተባበር እቅድ ነበራቸው። ስለሆነም በመሰረቱ ይህ እንዳይሆን የሚከለክል ኃይል አሰማራን።
የዩጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ በዛሬው ዕለት ካዩንጋን ይጎበኛሉ ተብሎ ተጠብቋል። ይህም ጠቅላይ ሚኒስትር ሮቢና ናባንጃ በአካባቢው ተገኝተው ለገዢው ፓርቲ እጩ የድጋፍ ሰልፍ በመሩ ማግስት መሆኑ ነው። ዋይን በበኩላቸው በቤታቸው በቁም ስር እንዲውሉ መደረጋቸው በኡጋንዳ ያለው አምባገነናዊ አገዛዝ ምሳሌ መሆኑንና የምርጫውን አንድ ወገንተኝነት የሚያሳይ ነው ይላሉ።
የሚገርመኝ እኔ የተፎካካሪ ፓርቲ ፕሬዚደንት ሆኜ ሳለሁ ለእኔ እጩ ድጋፍ ማሰባሰቤ ለምን ተቀባይነት እንደሌለው ነው። ይህ እየተገዛንበት ያለውን ህግ አልባና ስርዓት አልባ አሰራር ነው የሚያሳየው።
ዋይን በማያፈናፍን የቁም እስር ከቤታቸው እንዳይወጡ ሲደረጉ ይህ ያሁኑ የመጀመሪያቸው አይደለም። ባለፈው ጥር ወር መጀመሪያ ከተካሄደው የኡጋንዳ አጠቃላይ ምርጫ ማግስትም የአገሪቱ ፍርድ ቤት ከሁለት ሳምንታት በኋላ የመኖሪያ ቤታቸውን አጥረው የነበሩትን የጸጥታ ኃይሎች አካባቢውን ለቀው እንዲወጡ እስኪያዝ ድረስ ዋይን በቁም እስረኝነት ውለው ነበር።
እያደመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ኢትዮጵያ ቻናል NSS 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። ዝግጅቶቻችንን በዌብሳይታችን amharic.voanews.com ላይ መከታተል ትችላላችሁ። በፌስቡክ @voaamharic ላይም ስርጭታችን በቀጥታ እየተላለፈ ይገኛል። በትዊተር #voaamharic ብላችሁ ተከተሉን። ኢንስታግራም እና ዩቲዩብ ላይም አለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው የስልክ መስመራችን 202-205-9942 የውስጥ መስመር 14። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ ወይም horn@voanews.com የኢሜል አድራሻችንን ነው ኢሜል አድርጉልን። ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ወደ ሁለተኛው አጋማሽ የመጀመሪያ ዘገባችንን እናልፋለን። ነጻ ከወጡ አካባቢዎች ተፈናቅለው ባህር ዳር ዘንዘልማ ጊዜያዊ መጠለያ ጣቢያ የሚገኙ ዜጎች ወደ የመጡበት አካባቢ እንዲመለሱ መንግስት ድጋፍ እንዲያደርጋላቸው ጠይቀዋል። የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን በበኩሉ ከያዝነው ሳምንት ጀምሮ ተፈናቃዮችን ወደ ቀያቸው የመመለስ ስራ እንደሚጀምር ገልጾ ለተፈናቃዮቹ ከ1,400,000 ኩንታል በላይ አስቸኳይ የምግብ እርዳታ እንደሚያስፈልግም ገልጿል። አስቴር ምስጋናው ዝርዝር አላት።
ወጣት ታሪኩ ከደቡብ ወሎ ዞን ደሴ ከተማ እንደመጣ በባህር ዳር ከተማ በዘንዘልማ ጊዜያዊ መጠለያ ጣቢያ ውስጥ ከወር በላይ እንደተቀመጠ ይናገራል። በቆይታው ብዙ ያልተመቹ ነገሮች እንደነበሩ፣ አሁን የደሴ ከተማ ከህወሓት ታጣቂዎች ነጻ በመሆኑ መንግስት የትራንስፖርት ብቻ እንዲያመቻችለት ጠይቋል።
እዚህ ከመጣን ጀምሮ ጥሩ መጠለያ አግኝተናል። ሌላ ነገር ግን ምንም አላገኘንም። ግን አሁን ሀገራችን ስለተለቀቀ ደስ ብሎናል። ወደ ሀገራችን መግባት እንፈልጋለን። መኪና እናቀርባለን ብለውናል። ነገ ተነገ ወዲያ ብለውናል። ነገ ነገር ግን እኛ ምንም ወደፊትም ወደ ሀገራችን መግባት እንደሚገባል ይህንን ነው ያለ ጫርች እንሄድ ምን ወደ ሰጋችን የሚፈልገው ነገር እንፈልጋለን። ባዶ እጆችም ያለ ነው። ባዶ ስንመጣ በብርሃን የመጣ ነው።
ከደቡብ ወሎ ዞን ኮምቦልቻ ከተማ የመጣው ሌላው ተፈናቃይ ወጣት ሞላ ሲሳይ ተመሳሳይ ሀሳብ ሰንዝሯል።
ወርቅ ምናምን መኛት መጣኝ አሁን ስመስላ ያስ በጣም ሀገሪ በመለቀቅ በጣም ደስተኛ ነኝ። ወደ ሀገሬ ነው የሚልክልበል ከሀገሬ ገብቼ ግን ተመሳሳይ
ምን ነው የሚያስፈልግህ ለመሄድ?
መኪና ብቻ ነው የሚፈልገው። መኪና ነው የሚሄደው። ያው ከቤትም እንግዲህ ምንም እንደሆነ ቤትም አላውቅም እና ወደ ቤት የሚያስፈልጋለን። አሁን መኪና መደብል በጣም ደስ ይለኛል።
ከደሴ ከተማ የመጣችው የሩት በቀለ መጠለያ ጣቢያ ውስጥ ኑሮ ስቃይ መሆኑን ገልጻ መንግስት ወደ ቀያቸው በቶሎ እንዲመልሳቸው እና አስፈላጊ የሆኑ የዕለት ምግቦችንም መንግስት እንዲያቀርብላቸው ትጠይቃለች።
ደሴ ተለቋል፣ ግን ምን ይዘን እንግባ? በምናችን እንሂድ? እኛ የደሴ ሰዎች እኮ ማለት አምስት ወር ሙሉ እኮ የሰቆጣ ለምለም ተፈናቃዮችን እኮ ስናበላ ስናጠጣ ከርመን ባዶ ኪሳችንን ተፈናቅለን የመጣንን ደሴ ማለት ባዶ እጃችንን የመጣን ሰዎች ነን። ስለዚህ እንዴት ነው የምንሄደው በባዶ?
የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን ኮሚሽነር ዘላለም ልጅአለም በህወሓት ቁጥጥር ስር በነበሩ አካባቢዎች የመጡ ተፈናቃዮች በዚህ ሳምንት ጀምሮ ወደ ቀያቸው የመመለስ ስራ እንደሚጀምሩ ተናግረዋል።
አብዛኛው የክልላችን አካባቢ ነጻ የወጣበት ሁኔታ ነው ያለው። እነዚህ ነጻ የወጡ አካባቢዎች ጋር ተያይዞ ሁለት መሰረታዊ ስራዎችን እናከናውናለን። የመጀመሪያው በሚቀጥለው ሳምንት በተለቀቁ አካባቢዎች የሚኖሩ ወገኖቻችን ተፈናቅለው ከቆዩበት ቦታ ወደ ቀያቸው የሚመለሱበት ሁኔታ ይፈጠራል። እነዚህ ወገኖቻችን ወደ ቀያቸው ሲመለሱ ቀያቸውን ወይም ቤታቸውን በነበረበት ሁኔታ አይደለም የሚያገኙት። ቤታቸው ፈርሶ ንብረታቸው ተዘርፎ ነው የሚያገኙት። ስለዚህ እነዚህ የህብረተሰብ ክፍሎች ወደ ቀያቸው ስንመልስ በተደራጀ አኳ መመለስ ስላለብን እሱን ስራ እየሰራን ያለን። ሄደው እስከሚቋቋሙ ድረስ ከፍተኛ የሆነ ድጋፍ ያስፈልጋቸዋል። ይህን ድጋፍ ልክ ከአሁን በፊት ህብረተሰቡ ሲያደርግ እንደነበረው የመረዳዳት ድጋፍ አሁንም በሚመለሱበት አካባቢ ህብረተሰቡና መንግስት እና መንግስት ያሉን ድርጅቶች ድጋፍ ሊያደርጉ የሚችሉበት ሁኔታ መኖር አለበት።
ወደ ቀያቸው ለሚመለሱ ተፈናቃዮች ከ1,400,000 ኩንታል በላይ አስቸኳይ የምግብ እርዳታ እንደሚያስፈልግ ኮሚሽነር ዘላለም ገልጸዋል።
በተመሳሳይ በተለቀቁ አካባቢዎች ከፍተኛ ቁጥር ያለው የህብረተሰብ ክፍል ችግር ውስጥ ነው። ሙሉ በሙሉ ማለት ይቻላል ወደ 7 ሚሊዮን አካባቢ ህዝብ ነው። ይህ ህዝብ ከፍተኛ የሆነ የምግብ ችግር፣ የመድኃኒት ችግር ገጥሞት የኖረ ህዝብ ነው። ምንም አይነት ሰብአዊ ድጋፍ ሳይደረግለት የቆየ ህዝብ ነው። ስለዚህ ለዚህ ህዝብ ኦልሞስት ወደ 1.4 ሜትሪክ ቶን የምግብ እህል ያስፈልገዋል። ይሄ ማለት 1,400,000 አካባቢ ኩንታል እህል ማለት ነው። አልባሳት ያስፈልገዋል። የምግብ ማብሰያ ቁሳቁስ ያስፈልጋል። ፍራሽ፣ ብርድ ልብሶች ያስፈልጋሉ። ስለዚህ ይህን ድጋፍ ለማድረግ መንግስት ብቻውን ሊወጣ የሚችለው ካለመሆኑ ጋር ተያይዞ መንግስት ያልሆኑ ድርጅቶች በሀገር ውስጥም በውጭም ያሉ የሀገራችን ዜጎች እንዲሁም ደግሞ የዓለም ረጅ ድርጅቶች ይህንን ችግር ለመውጣት ከፍተኛ ርብርብ ማድረግ መቻል አለባቸው። እንግዲህ ይህን ችግር ለመፍታት ከፍተኛ የሆነ ሀብት ነው የሚያስፈልገው። ይህን ሀብት በኃላፊነት ስሜት ለማስተባበር መንግስት የማስተባበር ሚናውን ይዞ ይቀጥላል። ነገር ግን የሀብት ማሰባሰብ ሂደቱ በአንድ ማዕከል መሆን መቻል አለበት። ምክንያቱም ይሄ አንደኛ እጅግ በጣም ሰፊ የሆነ የህብረተሰብ ክፍል ነው ድጋፍ የሚደረግለት። ይህን የህብረተሰብ ክፍል በፈጣን ሁኔታና ተደራሽ በሆነ ፍትሐዊ በሆነ አግባብ ተደራሽ ለማድረግ የራሱ የሆነ አመራር የሚጠይቅ ነው።
በአማራ ክልል ህወሓት በከፈተው ጦርነት ሳቢያ ከ7 ሚሊዮን የሚልቅ ህዝብ አስቸኳይ የምግብ እርዳታ እንደሚያስፈልግ የገለጹት ኮሚሽነር ዘላለም ከ2.3 ሚሊዮን የሚልቀው ተፈናቃይ በመጠለያ ጣቢያ ውስጥ እንደሚገኝም ገልጸዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባዋ እናመሰግናለን። ወደ ተከታዩ ዘገባችን እንውሰዳችሁ። ለጠቅላይ ሚኒስትር አብይ አህመድ በገዳ ስርዓት መሰረት እውቅናና የላቀ ደረጃ ስያሜ መስጠቱን የኦሮሞ አባገዳዎች ህብረት አስታውቋል። የቱላማ አባገዳና የኦሮሞ አባገዳዎች ህብረት ጸሐፊ ጎበና ሆላ እሬሶ ለአሜሪካ ድምፅ እንደገለጹት ለጠቅላይ ሚኒስትሩ እውቅና የተሰጠው ኢትዮጵያን እንደ ሀገር ለማስቀጠል ባደረጉት ተጋድሎ ነው ብሏል። በገዳ ስርዓት ውስጥ አባገዳዎች በባህላዊ መንገድና የተለያዩ ጉዳዮችን መሰረት አድርገው የስም ስያሜና እውቅና መስጠት እንደሚችሉ የገለጹት ደግሞ የኦሮሞ ታሪክና ባህል አጥኚው አለማየሁ ኃይለ ናቸው። የኦሮሞ አባገዳዎች ለጠቅላይ ሚኒስትር አብይ አህመድ የሰጡት ስያሜ አባብያ፣ አባመላ፣ አባጉራቻ የሚል ነው ብለዋል። ፀሐይ ዳምጠው ተከታዩን ይዛለች።
የኦሮሞ አባገዳዎች ህብረት ለኢትዮጵያ ጠቅላይ ሚኒስትር አብይ አህመድ እውቅና መስጠቱን የገለጸው ሰሞኑን ነው። የቱለማ አባገዳና የኦሮሞ አባገዳዎች ህብረት ጸሐፊ ጎበነ ሆላ ሬሶ ህብረቱ ለጠቅላይ ሚኒስትሩ የሰጠውን እውቅና ሲገልጹ
አክማዴ ከኦሮማ ከነከሰትሞ ቢቲ ከኛሞ ኢትዮጵያ አከረክነ ጋጋ አማሃማ ወራና ሃማ ወራና ወሊኒ
እንደሚታወቀው አሁን ሀገራችን ኢትዮጵያ ያለችበት ሁኔታ ከባድ ውጥረትና ከባድ ጦርነት ውስጥ ነው። ያውም የአንድ ሀገር ዜጎች መካከል የሚደረግ ጦርነት በሌላ አካል ወይም ከጎረቤት ሀገራት ጋር ቢሆን እንኳ ለመናገር የሚሻል ነበር። ግን ይህ ጦርነት በጣም አስከፊ ነው። ይሁን እንጂ በዚህ ጦርነት ውስጥ አብይ አህመድ የኦሮሞ ተወላጅ የሆነው በሀሳብም ሆነ በአካል ተሳትፏል። ይህ ሰው በጦርነት ላይ ተሳትፎ ከተመለሰ በገዳ ስርዓት ክብር ይሰጠዋል። ነገር ግን የገዳ ስርዓት ጦርነትን አያበረታታም። የዲሞክራሲ ስርዓት መሰረት ነው። ስርዓቱ ሰላም ነው የሚሰብከው። ይሁን እንጂ ጠላት ገፍቶ ከመጣ ራሱን መከላከልና መብቱን እንዲያስከብር ይፈቅዳል። እናም የዶክተር አብይም ከዚሁ ጋር ይመሳሰላል። ጦርነቱ አሁንም አልተጠናቀቀም። ነገር ግን በአብይ አህመድ አመራር በአንደኛው ምዕራፍ በጠላት ኃይል የተያዙ ቦታዎችን ማስለቀቅ ተችሏል። እናም ዶክተር አብይ የአባ ገዳ ልጅ ነው። በገዳ ስርዓት ውስጥ ደግሞ ልጁ ስኬታማ ሆኖ ከተመለሰ አባት ውቅና ለልጁ ይሰጣል ማለት ነው። አሁንም የተደረገው ይህ ነው።
በህብረቱ ለጠቅላይ ሚኒስትሩ የተሰጠ እውቅና 3 የስም ስያሜዎችን ከነትርጉማቸው ያካተተ ነው ሲሉም አባገዳው አክለዋል።
እኮ አባ ጉራቻ ከነሲ ጅራ ለመቶሞ አባ መላ ከነሲ ጅራ ሰደፈሞ አባ ብያ ከነሲ ጅራ
አንደኛ አባ ጉራቻ፣ አባ መላና አባ ብያ የሚሉ ስያሜዎች ተሰጥተዋል። ይህ ሁሉ ስያሜዎች ትርጉም አላቸው። አሁን አባ ጉራቻ የተባለው በፈረሰም ብቻ ለመጥራት አይደለም፣ ነገር ግን ለጥቁር አፍሪካኖች ተምሳሌ ሆኗል ለማለት ነው። ትናንትም ይቺ ሀገር ለአፍሪካ ሀገር ምሳሌ ነበረች። ቀኝ ያልተገዛች ሊያንበረክኳት የመጡን ሁሉ ድል አድርጋ ያሸነፈች የአፍሪካ ኩራት ነበረች። እናም አሁንም ጠቅላይ ሚኒስትሩ ይቺ ሀገር ተከብራ እንድትቀጥል እያደረገ ነው። ሌላው አባ ብያ የሚለው ስያሜ ነው። እሱም የምዕራቡ ዓለም የአፍሪካ አህጉርን እንደ አህጉር አይመለከቷትም። መቸገር የሌለባት አህጉር ናት። በፖለቲካም ሆነ በምጣኔ ሀብት እየተቸገረች የምትገኘውና ለዚህ አህጉር ድምፅ የሆነ ሰው አብይ አህመድ ነው። አባ መላ የተባለው ደግሞ ብልህ ነው፣ እውቀትም አለው፣ ሁሉንም በአንድ ላይ ያሟላ ሰው ነው ለማለት ነው። አንድ ሰው ወደ ጦር ሜዳ ስለዘመተ ወይ ደግሞ መንግስት ስለሆነ ብቻ እውቅና አይሰጠውም። እነዚህን መስፈርቶች ስላሟላ ነው እውቅናውን የሰጠ ነው።
ዶክተር አብይ አህመድ እንደ አንዳንድ ሀገራት መሪዎች ኢትዮጵያ ውጥረት ውስጥ ስትገባ የራሳቸውን ደህንነት አላስቀደሙም በማለትም አስረድተዋል። ይልቁንም ጠቅላይ ሚኒስትሩ ከውስጥም ሆነ ከውጭ በሀገሪቷ ላይ የተጋረጠውን ችግር ለመጋፈጥ ከሌሎች ጓዶች ጋር በጦር ሜዳ ተገኝቶ ሲፋለሙ ነበር ያሉት አባገዳ ጎበነ ሆላ ይህ ድርጊታቸው ለሌሎች ሀገራትም መልካም ተሞክሮ መሆኑን ነው የገለጹት። የኦሮሞ አባገዳዎች ህብረት ሰብሳቢና የጉጂ አባገዳ ጅሎማኖ በበኩላቸው ዶክተር አብይ ለኢትዮጵያ ልዩ ፍቅር አላቸው በማለት ነው የገለጹት።
እንደ አባገዳ ከፊት የሚቀድመው ሰው ወይም መሪ አገር የሚያስተዳድር አባ ብያ ይሉታል። መነሻችን ኢትዮጵያን የሚወድ ሰው በመሆኑ ነው። ዶክተር አብይ ማለት ኢትዮጵያ የምትባል ሀገር አፈሯንም ይወዳል። ሲኖር ኢትዮጵያዊ ሲሞት ኢትዮጵያ ይላል ሁሌም። ለዛ ነው አባ ብያ ያን ነው።
በገዳ ስርዓት ውስጥ አባ ገዳዎች በባህላዊ መንገድ የተለያዩ ጉዳዮችን መሰረት አድርገው የስም ስያሜና እውቅና መስጠት እንደሚችሉ የገለጹት ደግሞ የኦሮሞ ታሪክና ባህል አጥኚው አለማየሁ ኃይሌ ናቸው።
አንዳንድ ጊዜ ክብር ስም ይሰጡሻል። አባገዳዎች የታወቀ ነገር ነው። አባገዳዎች ሞጋሳ የሚባል አለ። ስም ሞጋሳ የሚያካሄዱ ሞጋሳ ማለት ሰውን ዘመድ ብቻ ማድረግ ሳይሆን ስሙ በዛ ሰዓት ይወጣለታል። ሰው ለሱ ግን ስም ነው። አዲስ ስም ተፈጠረለት ማለት ነው። ኦሮሞ የክብር ስም ማለት ነው። አባብያ የሀገር አስተዳዳሪ ተወዳጁ ማለት ነው። ሀገሩ ህዝቡ ሁሉ የእሱ ስለሆነ አባብያ የሚል ክብር ሰጥተውታል። በባህላችን በኦሮሞ ባህል ውስጥ አንዳንድ ኦሮሞዎች አካባቢ ይሄ የተለመደ ኮመን ስም ነው። የክብር ስም ነው የተሰጣቸው። ተደናቂ ለሆነ ሰው ትልቅ ስም እና ክብር ይሰጡታል አባገዳቸው።
የገዳ ስርዓት የዲሞክራሲ ስርዓት መሰረት ነው። ገዳ ሰላምን ነው የሚሰብከው ያለው ህብረቱ፣ ሁሉም አካላት በተቻለው መንገድ ሁሉ ፊታቸውን ወደ ሰላም ማዞር አለባቸው ሲልም አሳስበዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ዘጋቢዎቻችንን እናመሰግናለን። አድማጮች፣ ተከታዩ ቅንብራችን የማክሰኞ ምሽት ንግድና ምጣኔ ሀብት ነው። አንድ ሚሊዮን ተጓዦች ትውልደ ኢትዮጵያውያን ለመጪው የገና በዓል የአውሮፓውያኑ አዲስ ዓመት ወደ ኢትዮጵያ እንዲጓዙ የኢትዮጵያ መንግስት ጥሪ አድርጓል። በተለያዩ የዓለም ክፍሎች የሚገኙ ትውልደ ኢትዮጵያና ኢትዮጵያውያንም ጥሪውን ተቀብለው ወደዚያው ለመጓዝ ዝግጅት ላይ መሆናቸውን አስተባባሪዎቹ ይናገራሉ። የኢትዮጵያ ዲያስፖራ የተግባር ምክር ቤት አጋር ሆኖ የማስተባበር ኃላፊነቱን መውሰዱን ዋሽንግተን ከተማ ነዋሪ የሆኑት የምክር ቤቱ ቦርድ ሰብሳቢ ካፒቴን አብይ ገብረ ሕይወት ለአሜሪካ ድምጽ ተናግረዋል። በእንግሊዝ ለንደን ከተማ አስተባባሪዎች ከሆኑት አንዱ አቶ አለባቸው ደሳለኝም ጉዞው የኢትዮጵያን መጣኔ ሀብት በመደገፍ ትልቅ አስተዋጽኦ እንዲኖረው ልዩ ጥረት እየተደረገ መሆኑን ተናግረዋል። ደረጀ ደስታ ዝርዝር አለው።
የኢትዮጵያ ዳያስፖራ የተግባር ምክር ቤት ባለፈው ዓመት ወደ 500 የሚደርሱ የዳያስፖራ አባላትን ለአዲስ ዓመትና አባይንም እንዲጎበኙ ወደ ኢትዮጵያ ይዞ የተጓዘ መሆኑን የቦርድ ሰብሳቢ ካፕቴን አብይ ገብረ ሕይወት ተናግረዋል። በዚህ የተነሳ የአሁኑ የአንድ ሚሊዮን ተጓዦች ጥሪ ምክንያት በማድረግ ከጠቅላይ ሚኒስትሩ ጽህፈት ቤት ድጋሚ ጥሪ የመጣላቸው በመሆኑ ፕሮጀክቱን በማስተባበር ለመሳተፍ መዘጋጀታቸውን ገልጸዋል። የምክር ቤቱ አባላት በመላው ዓለም የተሰራጩ መሆኑን የገለጹት ካፕቴን አብይ ወደ 56 አገሮች ውስጥ የተለያዩ አባላት ያሉት መሆኑን ተናግረዋል። ድርጅቱ ኢትዮጵያን የሚረዳባቸው መንገዶች በርካታ መሆኑን በማስረዳት ያለምንም ክፍያ በበጎ ፈቃድ በሚሰሩ አባላት የሚመራ መሆኑንም ገልጸዋል። ጠቅላይ ሚኒስትር አብይ ወደ ስልጣን በመጡበት ወቅትም ዳያስፖራውን እንዲጎበኙ ጥሪ ያደረገውና ያስተባበረው ይሄው ድርጅት መሆኑን ካፕቴን አብይ ገብረ ሕይወት ጠቅሰዋል። አሁን ደግሞ ጠቅላይ ሚኒስትሩ ሰሞኑን 1 ሚሊዮን ኢትዮጵያውያን ወደ አገር ቤት እንዲገቡ ያቀረቡት ጥሪ ትልቅ አገራዊ ጥሪ ነው የሚሉት ካፕቴን አብይ ስለ ጉዞውና ጥሪው ዓላማ ይህን ብለዋል።
ሁለት ነው። አንደኛ የሚቻለውን ያህል ዲያስፖራ ወደ ሀገሩ እንዲገባና የሀገሩን ኢኮኖሚ እንዲደግፍ ነው። ሁለተኛው ደግሞ ዓላማ ሀገራችን በተለይ ዋና ከተማችን ሰላማዊ መሆኗል። ይህን ያህል ዲያስፖራ እንኳን ተጠርቶ የቻለው ያህል ዲያስፖራ ገብቷል። ሌላው ደግሞ ቀጣይነቱን ነው የሚታየው። አሁን እንኳን በዚች በአዲሱ ዓመትና በጌታችን ኢየሱስ ክርስቶስ በዓልም አስመልክቶ እንደ 50 ሺህ 100 ሺህ ቢገባ እንኳን ያ ትልቅ አቺቭመንት ነው የሚሆነው። ግን ይሄ ቀጣይ ነው። አመታት እኛ አሁን ዲያስፖራ ተግባር ምክር ቤቱ በአመት ውስጥ 4-5 የተለያዩ ጉዞዎችን ለማድረግ አስቧል። ባለፈው ጊዜ እንዳልኩ አባይን እንጎብኝና እንቁጣጣሽን ኢትዮጵያ የሚለውን አድርገን ሰዎች ተጉዟል። የሚቀጥለው ፕሮጀክታችን ደግሞ ምናልባት ሐኪሞችን ነርሶችን ይዘን ሄደን መሄድ ነው። የሚቀጥለው ደግሞ በኢንዱስትሪ በተለያየ ኢንዱስትሪ የሚሰሩ በሆቴልን ቱሪዝም፣ በአግሪካልቸር ሴክተር በነኝ የሚሰሩትን ኢትዮጵያኖች የሚሆን ኢትዮጵያን የሚወዱ ሰዎችን አሰባስበን መውሰድ።
በሰሜን ኢትዮጵያ በወቅቱ ያለውን የግጭት ሁኔታ ምክንያት በማድረግ የከፋ አደጋ ሊደርስ ይችላል በሚል አንዳንድ አገሮች ዜጎቻቸው ኢትዮጵያን ለቀው እንዲወጡ ጥሪ ሲያስተላልፉ መቆየታቸው ይታወቃል። በዚህ የተነሳም የኢትዮጵያን ገጽታ ለመለወጥና በጥሪው ቁጣቸውን የገለጹ ኢትዮጵያውያን ስሜታቸውን የሚገልጹበት መድረክና አጋጣሚ መፍጠር መሆኑንም ካፕቴን አብይ ተናግረዋል።
ያ ብቻ ሳይሆን ለዚህ ጥሪ ሌላም ቁጭት የሆነ ምላሽ ነው። እንደምታውቀው ምዕራቡ ዓለም ያሉ መሪዎች፣ የሚዲያ አካላቶች፣ የሀገራችን ነዋሪ ያልሆኑ ዲፕሎማቶችን፣ የዩኤን ሰራተኞችን፣ ሌሎቹንም እንደዚሁ ቱሪስቶች እንዳይሄዱ ወደ ሀገራችን ለቀው እንዲወጡና ሰላም የሌላት ሀገር እያደረጉ የሚያስወሩት በሀገራችን ላይ ከፍተኛ የሳይኮሎጂካል ሽብር መፍጠር ማለት ነው። ለዛም ራሱ ምላሽ መስጠት ነው። ሀገራችን ሰላምና ኢትዮጵያ እናንተ ባትመጡም ከሚሊየን የሚበልጥ የሆነ ልጆቹ አሉ በዓለም ላይ ተሰራጩ። እነኚህ ልጆች መምጣት እነኚህ ልጆቿ መምጣት እንኳን ቢያቅታቸው ለሀገራቸው ይቆረቆራሉ፣ ለሀገራቸው ህዝብ ገንዘብ ይልካሉ፣ በህጋዊ መንገድ ገንዘብ ካሉ መምጣት የሚችሉት ደግሞ እንደ 50 ሺህ የሚምጡ 100 ሺህ የሚምጡ 200 ሺህ የሚምጡ። ይሄ ደግሞ አመታዊ ጥሪ ነው። የግድ በአሁኑ በዓሏ ብቻ መሆን የለበትም። እና እነኚህ ሁላ ተመለሱ ሲባል እንመጣለን፣ በደንብ አድርገን ነው የምንመጣው። ሰዎች ሁላ ጉዞ ጀምረዋል።
በእንግሊዝ የለንደን ነዋሪና የኢትዮጵያ ዳያስፖራ የተግባር ምክር ቤት አባል የሆኑት አቶ አለባቸው ደሳለኝም ኢትዮጵያውያኑ ተጓዦች በጦርነቱ የወደሙ የልማት ተቋሞችን መልሰው በመገንባቱ ሂደት እንዲሳተፉ ለማድረግ መታሰቡን አስረድተዋል።
ዘን የምንሄደው ወደ ልማቱ ነው የምናተኩረው እና የፈራረሱ ቤቶቻችን፣ መጠጊያ ያጡ ወገኖቻችንን እና ትልቅ የሆኑ የታሪክ ተቋማትን የተሰባበሩብን እነሱን መልሶ የማቋቋሙ የዚህ የዲያስፖራው ተግባርና ኃላፊነት መሆኑ ሳይሆን እያንዳንዱ ዲያስፖራ ተገንዝቦ ለዚህ ጥሪ ምላሽ ሊሰጥ የሚችልበት ሁኔታ ስለሆነ ቅድመ ዝግጅት የምናደርገው ሰው በሙሉ በደስታ እና ምን እናደርግ እንደውም ኢትዮጵያ መንግስት የሚፈቅድ ከሆነ እና አየር መንገዱ የሚተባበር ከሆነ አንዳንድ ትርፍ ሻንጣ ለእነዚህ ለተፈናቀሉ ወገኖቻችን ዶኔሽን እዛው ኤርፖርት ላይ የሚሰበሰብ ለመስጠትና ይዞ ለመሄድ ከፍተኛ ዝግጅት ተደርጓል። በዚህ በኢትዮጵያ ዲያስፖራ የተግባር ምክር ቤትም በርካታ የሆኑ በተለይም ለጤና ጥበቃ ሚኒስቴር ሊሆኑ የሚችሉ የአንዳንድ እቃዎች አዘጋጅተናል። 2-3 ኮንቴነር በዚህ በዋሽንግተን ዲሲ ስቶሬጅ ተከራይተን እያስቀመጥን ነው። ያንዳንዱ ዲያስፖራ መሄድ በሚፈልግበት ወቅት ወይም ደግሞ መያዝ የሚችለውን ያክል ይዞ እንዲሄድ ሁሉ እሱንም እናበረታታለን። በጣም ብዙ በርካታ ስራዎችን እየሰራን ነው ያለ ነው ሌት ከቀን። ስለዚህ የምንሄድበት አላማ ያለው ግዳጅ ነው፣ የእናት ሀገር ጥሪ ነው፣ የኢትዮጵያ ጉዳይ ነው እና በልማቱ መስዋዕትነት ለመክፈል እና ሰራዊቱ ከከፈለው መስዋዕትነት ባልተናነሰ የልማት ጀግኖች በመሆን ደግሞ ኢትዮጵያን ወደ ከፍታ ይዘው ከሚሄዱት የኢትዮጵያ ልጆች በተለይም ይሄ ኢትዮጵያ ዲያስፖራው በመተባበር ለሀገሩ የሚሆን ታላቅ ነገር ለመስራት ይህንን የታሪክ አጋጣሚ እንዳያልፈው ሁሉም በርብርብ ላይ ነው ያለው።
ለተጓዦቹ የተሟላ መረጃ የሚሰጥ ድረገጽ እያዘጋጁ መሆኑን የጠቀሱት ካፒቴን አብይ አሁን የሚሄደው ሰው ብዛት ያለው መሆኑን ቢገልጹም ከቀረው ጊዜ አንጻር ቀኑ እየተቃረበ ሲመጣ ችግር ሊመጣ መቻሉን በመጠቆም ይህን ብለዋል።
በየጊዜው እኔ በአቪዬሽን ኢንዱስትሪ ውስጥም ስለሆንኩኝ ቼክ እናደርጋለን፣ እስቲ ምን ያህል ሰው ነው ስናይ ትኬት ሁላ ቡክድ ሆኗል። ገና የቻርተር ኦፕሬሽን ወይም ተጨማሪ ፍላይቶች ካልተጨመሩ በስተቀር ይሄን ነገር ወደፊት ብትለኝ በዓሉ እየቀረበ ሲመጣ በጣም አስቸጋሪ የሆነ ነው እየገባን ነው። ኢትዮጵያ ኤርላይንስ እንዳለው 30% አናውንስ አድርጓል። ያንን የሚጀምርበት ጊዜ ኤግዛክትሊ ቀኑን ባይኖረኝም ግን እንደመሰለኝ የሚቀጥሉት 20 ቀን 15 ቀን እንደሚጀምር ነው፣ ለአንድ ወር እንደሚዘልቅ ነው። እኛ ግን ከዛም የበለጠ እንዲያሰፋ ኢትዮጵያ ኤርላይንስ ይሄን ነገር አመታዊ እንዲያደርገው ለዚህ ዓላማ የሚሄዱትን ደግሞ በተለይ ተጨማሪም ባጌጅ የሚያስፈልግ በዛ ደግሞ ተጨማሪ ባጌጃቸውን ይዘው ሲሄዱ ለሀገሪቱ የሚጠቅም ነገር ለምሳሌ ለተጎዱ ወገኖቻችን ልብስን ይዞ ለቆሰሉ አካላት እንደዚህ የቁስል ሕክምና እቃዎችን ይዘው እንዲሄዱ ያንን ደግሞ አንድ ቦታ ተደርጎ ተሰባስቦ እንትን እንዲሉ እንዲሰጡ ያንን ነገሮች ኢትዮጵያ ውስጥ የተቋቋመ ኮሚቴ ያለ ከመንግስት ጋር የእኛም አካላት የሆኑት እዚህም ያለ ነው እንግዲህ እየገፋንበት ነው።
ጥሪው በድንገት የተደረገ በመሆኑ ከጊዜ አንጻርና መሟላት ከሚገባቸው ነገሮች አኳያ ምን ያህል ዝግጁነት አለ ተብለው የተጠየቁት ካፒቴን አብይ ይህን መልሰዋል።
ይሄ ጥሪ ኦል ኦፍ ሰድን አንዴ መጥቶ አናውንስ የተደረገ ነው። ፕሪፕላንድ አይደለም ወይም ከመጀመሪያው ታስቦበት የተደረገ አይደለም። እንደዛ ነው ስሜታዊ ያደረገው ህዝቡ ነው እና ያለችው ጊዜ አጭር ናት። እንደነገርኩ ይሄ ድርጅት ትልቅ ድርጅት አይደለም፣ አቅሙም የለውም። በዓለም ላይ ያሉትን ዲያስፖራዎች በሙሉ ሊረዳ የሚችልበት ግን ሌላው ቢቀር ነገሩን ፕሮሞት በማድረግ ነገሩን በማሰራጨት ያሉትን መንገዶች በመንገድ በቂ ኢንፎርሜሽን በመስጠት በዛ በኩል ሰርቪሱ መስጠት እንችላለን የሚል ግምት አለን። ግን በጣም ጠቃሚ የሆኑት እነ ሎጂስቲክን የተመሳሰለ ሆቴል ሪዘርቬሽኑን የመሳሰል እነኛን የመሳሰሉ ነገሮች ግለሰቦች በራሳቸው ማሳካት ያለባቸው ነገር ቪዛቸውን ቀድሞ ማግኘት እንዳለባቸው በኢንፎርሜሽን ደረጃ እና አንዳንድ ነገሮችን በመስጠት ደረጃ ሬዲ ነን። ባለው ቁጥር እንኳን ሬዲ ነን።
አድማጮቻችን፣ የኢትዮጵያ ዳያስፖራ የተግባር ምክር ቤት አባላት ጋር ያደረግነው ውይይት በዚህ አላበቃም። ተከታዩም በሚቀጥለው ዝግጅት ይዘን እንቀርባለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና ደሩ። በቀሩን ጥቂት ደቂቃዎች አንድ ሙዚቃ እንጋብዛችሁ። Noren, 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 Bialle ayam gizeh.
I'm gonna make you mine.